የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 16 2014 ዓ.ም ተመረጽ ዝግጅታችን ጀመረ። ከተለያዩ የትግራይ ከተሞች የተነሱና በአንዳንዶቹ በእግራቸው ተጉዘው ቆቦ መግባታቸውን የተናገሩ ነዋሪዎች ችግር ላይ መሆናቸውን ገለጹ።
ድንበር ከፍለን ነው ወደ መከላከያ ያለበት ኬላ ፈልግ ነው የገባን። ዝናብ እየጣለ ነው የመጣ ነው። ማሳማታ በኩል አድርገን ነው የመጣ ነው። ጭቃማ አለ፣ ከባድ ነው።
የትግራይ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ በበኩሉ ተፈናቃዮች በሚል በክልሉ መንግስት በአማራ ክልል መንግስት የሚጠሩት ተፈናቃዮች ከዚያው ከአማራ ክልል የተለያዩ አካባቢዎች የተፈናቀሉ የትግራይ ተወላጆች ናቸው ብሏል። ይህንን ሁሉንም ወገን ያካተተ ሙሉ ዘገባ ከዜናው በኋላ ይዘን እንመለሳለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምጽ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ግርማ ደገፋውና ሲሲ አሸናፊ በምስልና ድምጽ ቅንብር፣ የዌብና የማህበራዊ ድረገጽ ገጾቻችን ፕሮዲውሰር አባየው ገበያው ናት። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንሰዳችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። የባይቶና ፓርቲ ከፍተኛ አመራር አባል አቶ ክብሮም በርሀ በአባ ሳሙኤል ማረቢያ ቤት እንዳሉ ቤተሰቦቻቸው ገለጹ። ሪፖርተራችን ገብረ ሚካኤል ገብረ መድን በዚህ ላይ ዝርዝር አለው።
የአቶ ክብሮም በርሀ ባለቤት ወይዘሮ ትዝታ ባለቤታቸው ከአፋር ክልል አዋሽ ሰባት ወደ አባ ሳሙኤል ማረሚያ ቤት ባለፈው ሳምንት እንደመጡ ለአሜሪካ ድምጽ ተናግረዋል። አቶ ክብሮም በርሀ ፍርድ ቤት ቀርበው እንደነበረና ፖሊስ የ14 ቀን ተጨማሪ ጊዜ ጠይቆ እንደተፈቀደለት ገልጿል።
በ11:15 ሰዓት ላይ አዋሽ ፈንታሌ ፍርድ ቤት አቀረበው ነው ወደዚህ የጊዜ ቀጠሮ አስጠጥተውባቸው ወደዚህ ያመጣቸው። የ14 ቀን የጊዜ ቀጠሮ ይሰጠኝ ብሎ እዛ ለ25 ተቀጥሮ ነው ወደዚህ የመጡ። ለናሴ 25 ማለት ነው የመጡ።
አያያዛቸውን በተመለከተም አሁን ያሉበት የአባ ሳሙኤል ማረሚያ ቤት በፊት ከነበሩበት የተሻለ እንደሆነ አቶ ክብሮም ነግረውኛል ብለዋል። የፌዴራል ፖሊስ አቶ ክብሮም በርሀንና ከሳቸው ጋር ታስረው የነበሩት 20 ተጠርጣሪዎችን ከአዲስ አበባ ፖሊስ እንዳልተረከበ ባለፈው ሳምንት ነሐሴ 10 ቀን 2014 ዓ.ም ለፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ልዩ ልዩ የፍትሐብሔር ችሎት ገልጾ ነበር። የአዲስ አበባ ፖሊስ ፖለቲከኛውን ያስረከበበትን ማስረጃ እንዲያቀርብም ፌዴራል ፖሊስ ችሎቱን ጠይቋል። የአዲስ አበባ ፖሊስ ኃላፊዎች አቶ ክብሮምንና ሌሎቹን ተጠርጣሪዎች ለፌዴራል ፖሊስ አስረክበናል ያሉበትን የሰነድ ማስረጃ ይዘው ለነሐሴ 18 ቀን 2014 ዓ.ም እንዲቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
አንጋፋው የኬንያ ተቃዋሚ መሪ ራይላ ኦዲንጋ ከሁለት ሳምንት በፊት የተደረገውን ምርጫ ውጤት ባለመቀበል ዛሬ ጉዳያቸውን ለአገሪቱ ጠቅላይ ፍርድ ቤት አቤት ብለዋል። ይህም የምስራቅ አፍሪካዊቷን አገር ወጥሮ የያዘውን የፖለቲካ ግጭት የበለጠ ያባብሰዋል ሲል ሮይተርስ ከናይሮቢ ዘግቧል። በምርጫው ውጤት ላይ የተመዘገበው የድምፅ ሰጪ መጠንና ድምፅ ሊሰጡ የወጡት ሰዎች መጠን አለመጣጣሙን እንዲሁም የምርጫ ኮሚሽኑ 27 ከሚሆኑ የምርጫ ክልሎች የመጡ ድምፆችን ሕጉ በሚያዘው መሰረት አለመቁጠሩን እና ሌሎችም ችግሮችን በመጥቀስ ፍርድ ቤቱ ውጤቱን ውድቅ እንዲያደርግ ኦዲንጋ ባስገቡት መመልከቻ ጠይቀዋል። የምርጫ ኮሚሽኑ ምክትል ፕሬዝዳንት ሆኖ በማገልገል ላይ ያሉት ዊሊያም ሩቶ ማሸነፋቸውን ባለፈው ሳምንት ቢያሳውቅም አራት የምርጫ ኮሚሽኑ አባላት የምርጫ ቆጠራው ግልጽነት ይጎድለዋል በሚል ውጤቱን ሳያጸድቁ ቀርተዋል። ኮሚሽኑ የኮሚሽኑ ሊቀመንበርና ዊሊያም ሩቶ መልስ ለመስጠት የአራት ቀናት ጊዜ አላቸው። ኦዲንጋ በምርጫ ሲሸነፉ ለአምስተኛ ጊዜ ነው። ከዚህ በፊት የተሸነፉትም ምርጫው በመጭበርበሩ ምክንያት እንደሆነ ክስ ሲያቀርቡ ሰንብተዋል። እነዚህ ባለፉት የነበሩ የምርጫ ጭቅጭቆችም ረብሻን ጭረው እንደ ፈረንጆቹ አቆጣጠር በ2007 1200 ሰዎች ሲገደሉ በ2017 ደግሞ ከ100 በላይ ሰዎች ሕይወታቸውን አጥተዋል። ቤኒ በምትባለው በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በምትገኝ ከተማ አዲስ ኢቦላ በሽታ መከሰቱን የሀገሪቱ ብሔራዊ የባዮሜዲካል ተቋም አስታውቋል። በተካሄደው የዘረመል ጥናት መሰረት አዲስ የታየው በሽታ እንደ አውሮፓን አቆጣጠር ከ2018 እስከ 2020 የተከሰተውና የ2300 ሰዎችን ህይወት ከቀጠፈው ወረርሽኝ ጋር የሚያያዝ እንደሆነ ተቋሙ ማስታወቁን ሮይተርስ ዘግቧል። ኢቦላ በአይን በማዕከላዊ የነርቭ ስርዓትና በሰውነት ፈሳሽ ውስጥ በመደበቅ ከአመታት በኋላ መልሶ ሊያገረሽ እንደሚችል ታውቋል። የዓለም ጤና ድርጅት ቅራሜለት እንዳለው የ46 ዓመት ሴት በቤኒ ከተማ ከመተሽ በኋላ የጤና ኃላፊዎች ባደረጉት ምርመራ ከኢቦላ ጋር የተያያዘ መሆኑን ደርሰውበታል። ትኩሳት፣ የሰውነት ማሳከክና ተቅማጥ የሚያስከትለው ኢቦላ ጥቅጥቅ ያለው የኮንጎ የተፈጥሮ ደን አመቺ መሸሸጊያው እንደሆነ ታውቋል። እንደ አውሮፓን አቆጣጠር ከ1976 ጀምሮ ኮንጎ 14 ጊዜ በበሽታው ወረርሽኝ ተመታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። እንደ አውሮፓ አቆጣጠር በ2015 የተደረሰውን የኢራን የኒውክሌር ስምምነት እንደገና እንዲያንሰራራ ስለሚደረገው ጥረት የአሜሪካ፣ እንግሊዝ፣ ፈረንሳይ እና ጀርመን መሪዎች መወያየታቸውን ዋይት ሃውስ ትናንት አስታውቋል። ሮይተርስ የዜና ወኪል እንደዘገበው የመሪዎቹ ውይይት በአብዛኛው በዩክሬን ጉዳይ ላይ ያተኮረ ቢሆንም የኢራን ኒውክሌር ፕሮግራምን፣ ለመካከለኛው ምስራቅ ሀገራት ድጋፍ ማጠናከርንና የኢራንን አፍራሽ ያሏቸውን እንቅስቃሴዎች ማስቆምን በተመለከተ ተነጋግረዋል። ኢራን የኒውክሌር ፕሮግራሟን እንድትገታና በምላሹም የተጣለባት የኢኮኖሚ ማዕቀብ እንዲነሳ የአውሮፓ ህብረት የመጨረሻ ብሎ በጠራው የቀረበ ሐሳብ ላይ ኢራን ያላትን መልስ ያጤኑ መሆኑን የአውሮፓ ህብረትና አሜሪካ ባለፈው ሳምንት አስታውቆ ነበር። በዲፕሎማሲ የማይሳካ ከሆነ የኢራንን ኒውክሌር ግስጋሴ ለመግታት ወታደራዊ እርምጃ ወስዳለው እያለች እስራኤል በምትዝትበት ወቅት በቀጠናው ትኩስ የጦርነት ስጋት ይፈጠራል ሲል ሮይተርስ በዘገባው አክሎ ጠቁሟል። ኢራን በኒውክሌር የመፈርጠም ህልም የለኝም ብላ ለረጅም ጊዜ ስታስተባበል ብትቆይም ከእስራኤል ለሚመጣ ማንኛውም ጥቃት ግን የሚደቁስ ምላሽ ይሰጣለው ስትል አስጠንቅቃለች። ኢራን ላይ የተለሳለሰ ስምምነት ነው በሚል የቀድሞ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓን አቆጣጠር በ2018 ከኢራን ኒውክሌር ስምምነት አሜሪካንን አስወጥተው ከበድ ያለ የኢኮኖሚ ማዕቀብ ከጣሉ በኋላ አጋጣሚውን በመጠቀም ኢራን የዩራኒየም የማበልጸግ መጠን ጣራዋን ተላልፋለች። ከሰሜን ኮሪያ በኩል እየጨመረ የመጣውን ዛቻ ለመቋቋም ዩናይትድ ስቴትስ እና ደቡብ ኮሪያ ከፍተኛ የተባለለትን የጋራ ወታደራዊ ልምምድ በማድረግ ላይ ናቸው ሲሉ የደቡብ ኮሪያ ባለስልጣናት አስታውቀዋል። በደቡብ ኮሪያ ወሳኝ መሰረተ ልማቶች ላይ ሊሰነዘር የሚችል ጥቃትን መከላከልና የመልስ ምት መስጠት የሚቻልበትን ጨምሮ የተለያዩ የመስክ ልምምዶችን ያካተተው ፕሮግራም ለሁለት ሳምንታት ይቆያል ሲል የአሜሪካ ድምጹ ዊሊያም ጋሎ ከሶል ዘግቧል። ሰሜን ኮሪያን ወደ ሰላም ጠረጴዛ እንድትመጣ ለማማለል በሚልና የኮቪድ-19 ወረርሽኝ ባስከተለው ችግር ምክንያት ሁለቱ ሸሪኮች ከእንደ አውሮፓውያን አቆጣጠር 2017 ወዲህ የጋራ ወታደራዊ ልምምዳቸውን አቋርጠው ሰንብተዋል። ደቡብ ኮሪያ ባለፈው ግንቦት የፕሬዝዳንትነቱን ስልጣን የተቆጣጠሩት ዩን ሱክ ዩል በርካታ ሚሳኤል ያስወነጨፈችው የሰሜን ባላንጣቸውን ለመገዳደር ወታደራዊ ልምምዱን ለመቀጠል ዝተው ነበር። አሜሪካና ሸሪኳ ደቡብ ኮሪያ ልምምዱ መከላከል ላይ ያተኮረ ነው ቢሉም ሰሜን ኮሪያ የምትመለከተው ግን ወረራ ለመፈጸም እንደሚደረግ ዝግጅት ነው ተብሏል። አጋጣሚውንም ወታደራዊ ጥንቻዋን ለማሳየትና ተጨማሪ ዛቻዎችን ለማሰማት ትጠቀምበታለች ሲል ሪፖርቱ አክሏል። አሜሪካን ድረስ ሊደርስ የሚችለው አገር አቋራጭ ባሊስቲክ ሚሳኤል ጨምሮ 30 የሚሆኑ ሚሳኤሎችን ሰሜን ኮሪያ በዚህ ዓመት አስወንጭፋለች። በአካባቢው የተተከለውን የአሜሪካና የደቡብ ኮሪያ የሚሳኤል መከላከያ ስርዓትን ለመቋቋምም ሰሜን ኮሪያ ተጨማሪ ሙከራዎችን አድርጋለች። በአካባቢው ያለውን ውጥረት ከፍ ሊያደርግ ይችላል የተባለለትን 7ኛውን የኒውክሌር ሙከራ ሰሜን ኮሪያ በማንኛውም ሰዓት ልታደርግ ትችላለች ሲሉ ዩናይትድ ስቴትስ እና የደቡብ ኮሪያ ባለስልጣናት ይናገራሉ ሲል የአሜሪካ ድምጽ ዊሊያም በዘገባው አካቷል። ሰሜን ኮሪያ ከእንደ አውሮፓውያን አቆጣጠር 2017 ወዲህ የኒውክሌር ሙከራ አድርጋ አታውቅም። ደቡብ ኮሪያ የራሷ የሆነ የኒውክሌር ፕሮግራም የላትም። የኒውክሌር ጃንጥላ ብለው በሚጠሩት ፕሮግራም ከአሜሪካ ከለላ ታገኛለች። አሜሪካ 28,500 ወታደሮቿን በደቡብ ኮሪያ አስፍራለች። በዓለም የሚገኙ የሰብአዊ በጎ አድራጊ ሰራተኞች ሕይወት አድን ተግባራቸውን በሚያከናውኑበት ወቅት ጥበቃና ድጋፍ ያስፈልጋቸዋል ሲሉ የአሜሪካው ፕሬዝዳንት ጆ ባይደን ተናግረዋል። አርቢዋለውን የዓለም የሰብአዊነት ቀን በማስመልከት መግለጫ የሰጡት ባይደን ከ19 ዓመታት በፊት በባግዳድ በተፈጸመ የሽብር ጥቃት ሕይወታቸውን ያጡትን የሰብአዊ ሰራተኞች አስታውሰው በዚህ ቀን እነርሱንና ሌሎች በሺ የሚቆጠሩ ሕይወታቸውን ያጡ የተጎዱ እና የታገቱ የእርዳታ ሰራተኞችን እናስባለን ብለዋል። ዩናይትድ ስቴትስ በዓለም የሰብአዊ እርዳታ በማድረግ ቀዳሚውን ስፍራ የምትይዝ ቢሆንም ገንዘብ ብቻ በቂ አይደለም ያሉት ፕሬዝዳንቱ በየዓመቱ በመቶ የሚቆጠሩና አብዛኞቹ የሀገር ውስጥ ተወላጅ የሆኑ የእርዳታ ሰራተኞች ግድያ፣ እገታ፣ ጉዳትና ስራቸውን መስተጓጎል ሲደርስበት ማየት ተቀባይነት የለውም ብለዋል። በመጨረሻም አድማጮች በኮሶቮ የሚገኙ ዳጣን ሰርቢያኖች ደንነትን የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የማይጠብቅ ከሆነ ሰርቢያ ዜጎቿን ለማዳን የምትገደድ መሆኑን ፕሬዝዳንቷ ትናንት አስተዋውቀዋል ሲል አሶሲየትድ ፕሬስ ዘግቧል። በአውሮፓ ህብረት ሸምጋይነት በዚህ ሳምንት በብራሰልስ ሊደረግ ታስቦ የነበረው የፖለቲካ ድርድር ከከሸፈ በኋላ የሰርቢያ ፕሬዝዳንት አሌክሳንደር ቡቺች በቴሌቪዥን ትናንት ባደረጉት ንግግር ኔቶ ስራውን ይስራ ሲሉ ተደምጠዋል። ካለዛ ፕሬዝዳንቱ እንዳሉ በተገነጠለችው ኮሶቮ የሚገኙ ሰርቢያኖችን ደህንነት ለመጠበቅ ይገደዳሉ። መሄጃ የለንም፣ ቅርቃሩስ ገብተናል። ኔቶ ማድረግ የማይፈልግ ከሆነ ሰዎቻችንን ከስቃይና ዘር ማጥፋት እናድናለን ሲሉ ተደምጠዋል ቡቺች። ሰርቢያና ኮሶቮ 27 ሀገራትን ያቀፈው የአውሮፓ ህብረትን ለመቀላቀል ግንኙነታቸው ማሻሻል አለባቸው የሚለውን ቅድመ ሁኔታ ለማሟላት ህብረቱ ለአመታት ሲያካሄድ የቆየው ውይይት ውጤታማ ሳይሆን ቀርቷል። ከሸሪኮቿ ቻይናና ሩሲያ ጋር በመሆን ሰርቢያ እንደ አውሮፓን አቆጣጠር በ2008 ነጻነቷን ላወጀችው ኮሶቮ እውቅና አትሰጥም። ሩሲያ አጋሯ ሰርቢያን በሰሜን ኮሶቮ ወታደራዊ እርምጃ እንድትወስድ ሳታበረታታ አትቀርም የሚል ስጋትና ይህም የባልካንን አካባቢ የበለጠ ሊያተራምሰውና ዓለምን በዩክሬን ላይ ካደረገው ትኩረት ሊያናጥበው ይችላል የሚል ፍራቻ እየተስፋፋ መጥቷል ሲል አሶሲየትድ ፕሬስ ዘግቧል። ክብራትና ክብራን ለሰኞ ምሽት ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ 4 ሰዓት እንድትከታተሉ እየጋበዝኩ በእኔ በኩል መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 16 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ለልብ ትርታ መረበሽ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን ተራኮኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የሱ መከሰቻ ሊሆን ይችላል።
ጉዳዩ የልብ ምት ፍጥነት መጨመር ፕሮግራሙ ደግሞ ሐኪሙን ይጠይቁ ነው። የሰማችኋቸው ሙያዊ ማብራሪያ የሚሰጡን የልብ ሐኪምና ከፍተኛ አማካሪው ዶክተር ውብሸት አየነው ናቸው። በሁለተኛው አጋማሽ ሙሉን ታዳምጡታላችሁ። አሁን ለዕለቱ ወዲያት ነው ቀዳሚ ያብየ ረዘቀባችን ወሰዳችሁ። ከተለያዩ የትግራይ ከተሞች ወይም አካባቢዎች የተነሱ በዛ ያሉ የህብረተሰብ ክፍሎች ተፈናቅለው ወደ ሰሜን ወሎ ቆቦ እየመጡ መሆናቸው ተገለጸ። በቆቦ ፖሊስ ጣቢያ በጊዜያዊነት ያረፉ የትግራይ ተወላጆች በስልክ ለአሜሪካ ድምጽ እንደገለጹት በኑሮ ውድነትና በሰላም እጦት ቀያቸውን ለቀው መውጣታቸውን ተናግረዋል። የትግራይ ክልል መንግስት ኮሙኒኬሽን ቢሮ በበኩሉ በአካባቢው የተፈጠረው የኑሮ ውድነት እንዳለ በመግለጽ ይህ የሆነውም ወደ ክልሉ የሚገባ ምንም አይነት መሰረታዊ ሸቀጥ እንዳይገባ በመከልከሉ መሆኑን ተናግረዋል። ሆኖም ተፈናቅለው ከትግራይ ክልል ወደ አማራ ክልል አካባቢዎች የሄዱ ነው ወይም ወደዛ ቀያቸውን እየለቀቁ ነው የሚለውን በተመለከተ በቆቦ የሚገኙት የትግራይ ተወላጆች ከተለያዩ የአማራ አካባቢ የአማራ ከተሞች የተፈናቀሉ እንጂ ከትግራይ ክልል የተፈናቀሉ አይደሉም ብሏል። በሰሜን ወሎ የዞኑ የራያ ቆቦ የመንግስት ኮሙኒኬሽን አገልግሎት ጽህፈት ቤት ባለፉት 7 ወራት ውስጥ ከ5000 የሚበልጡ የትግራይ ተወላጆች ወይም በትግራይ ክልል አካባቢ የሚኖሩ ተፈናቃዮች ወደ አማራ ክልል ደቡብ ወሎ ውስጥ ወደሚገኘው ጃሪ መጠለያ ጣቢያ ተጠልለው እንደሚገኙ ተናግረዋል። ዘገባው የመስፍን አራጌና የሙልጌታ አጽባህ ነው። መስፍን አራጌ እንደሚከተለው ያቀርባል።
ባለትዳርና የልጅ አባት መሆናቸውን ጠቁመው ለቤተሰቦቼ ደህንነት ስል ስሜን አልጠቅስም ያሉ አስተያየት ሰጪ ከመቀሌ ተነስተው አላማጣ በትራንስፖርት፣ ከአላማጣ ዋጃ በባጃጅ፣ ከዋጃ የፌደራሉ መከላከያ ሰራዊት ያለበት የሶስት ሰዓት ገደማ አድካሚ የእግር ጉዞ አድርገው ቆቦ ከተማ ፖሊስ ጣቢያ ከገቡ ሁለት ቀናት እንዳለፋቸው ገልጸዋል።
መጀመሪያ አላማጣ ነው የገባነው። ከአላማጣ ወደ ጥሙጋ የሚባል ከተማ አለ፣ ወደዛ ሄድን። ከዛ የሚያሳልፉ ሁሉ ገበሬዎች እነሱን ብር ከፍለን ነው መከላከያ ያለበት ኬላ ፈልግ ነው ገባን። ዝናብ እየጣለ ነው የመጣ ነው። ማሳ ማሳ በኩል አድርገን ነው የመጣ ነው። ጭቃም አለ፣ ከባድ ነው።
አስተያየት ሰጪው ከመቀሌ የወጡበትንም ምክንያት ሲያስረዱ
እኔ አሁን ቤተሰብ አስተዳዳሪ ነኝ እና ከጦርነቱ በፊት መከላከያ ገብቶም እያለን አስቤዛዎች፣ ንግዶች ምናምን ከመሀል ሀገር ምናምን ሲገቡ ስለነበረ የዛኔ ገሰነ የቆየ ነው እንጂ ከዛ ውጭ ያለው ምንም የሚገባም ነገር ስለሌለ እዛ ከተማ ውስጥ ያለውን በውድ ነው የሚሸጠው። አሁን ጤፍ 17,000 ምናምን ደርሶ ነበረ እና ብርም የለም ቤዛም ውድ ነው። ብር ኑሮ እንኳን እንዳትገዛን ብርም የለም። በዛ ሁኔታ ነው እንደዚህ ያርገን ወደ መሀል ሀገር ለመምጣት ያሰብ ነው። ልጆቼና ሚስቴ እዛ ጥዬ ነው የመጣሁት።
አልፊያ ኑር ሁሴን የተባሉ የመሆኒ አካባቢ ነዋሪም የሰላምና የስራ እጦት አካባቢያቸውን ለቀው እንዲወጡ ምክንያት እንደሆናቸው አስታውቀዋል።
አይን መጽሁ መሆኒ መጽሁ ካሁ ሰላም ላይ ሊያድነ
ከመሆኒ ነው የመጣሁት። እዛ ሰላም ስለሌለን የመጣ ነው።
አዲስ አበባ ውስጥ ይኖር እንደነበርና ቤተሰብ ለመጠየቅ ወደ ሽሬ እንደሄደ በጦርነት መቀስቀስ ምክንያት መመለስ ሳይችል መቆየቱን የሚናገረው ሌላው አስተያየት ሰጪም በአካባቢው ባለው የኑሮ ውድነት ምክንያት ወደ መሃል ሀገር ለመግባት በቆቦ በኩል መምጣቱን ተናግሯል።
ከአዲስ አበባ ወደ ሽሬ ሰነ 3 ቀን የሄድኩት መንገዱ ሲዘጋ ማለት ነው። እስካሁን ሽሬ ቆየሁና ከዛ ጓደኞቼ ሞቶ ወደ አዲስ አበባ መንገዱ ክፍት ነው፣ ችግር የለም፣ መንገድ ምንም አይልም፣ በቃ ዝም ብለህ ወደ መጠለያ ካምፕ ብለህ ትመጣለና ከዛ ምንም ችግር የለም አዲስ አበባ ትመጣለህ ምናምን አለ። እኔ ደግሞ ቀጥ ብዬ መጥቼ ወደ መከላከያ እጄ ሰጠሁና ከዛ ወዴት ነው ምናምን ሲሉኝ ወደ አዲስ አበባ ነው መታወቂያ፣ የአዲስ አበባ መታወቂያ ነው ያለብህ። ሽሬ ያው ሰው ተርቦ ነው ያለ፣ ስደተኛ የበዛ በጣም በጣም አስከፊ ነው ኑሮ። ማለት አሁን ትራንስፈር ራስ መኪና ማለት ነው እነሱ በጣም ውድ ነው። ከዛ ደግሞ ያው ምግብ ራሱ በጣም ውድ ነው። ስንዴ አሁን 8,000 የተሸጠ ነው ለኩንታል ማለት ነው። ቀሰማ ለኩንታል 13,500 ምናምን የተሸጠ ነው።
13,500
13,500
ለመቀሌው የቪኦኤ ዘጋቢ ሙልጌታ አጽብሀ አስተያየታቸውን የሰጡት የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሀለፎም በክልሉ የኑሮ ውድነት መኖሩን አምነው ይህ የሆነው ግን ወደ ክልሉ ሸቀጦች እንዳይገቡ በመከልከላቸው ነው ብለዋል። በሌላ በኩል ከዓለም አቀፍ ግብረሰናይ ተቋማት የምግብ እርዳታ ወደ ትግራይ ቢዘልቅም በተገቢው መንገድ ለህዝብ እየደረሰ አለመሆኑን ከመቀሌ የመጣው አስተያየት ሰጪ ያስረዳል።
እርዳታን በስነስርዓት ወደ ህዝብ አይደርስ እንዲገባ እንኳን እየገባ እኮ ሰው እያየ ነው። ሄደው ግን መጠየቃቸው እኔ ተደርጎልኝ አያውቅም፣ ተቀብዬ ማያውቅም፣ ተደርጎልኝ አያውቅም።
ጠይቀህስ ሞክረህ ነበረ?
መጠየቅም እንዴት አይቻ ከባድ ነው እዛ ያለ ሁኔታ። ይህ ጦርነት ውጣ ነው የምትባለው እንጂ እህል እንዴት ትጠይቃለህ በዚህ ሰዓት ነው የምትባለው።
አቶ ረዳኢ በአንጻሩ ሰብአዊ እርዳታ ወደ ትግራይ ክልል በበቂ እየገባ አይደለም ይላሉ። በቂ ነዳጅ እንዳይገባ አሁን ተብሎ በመከልከሉ የገባውን እርዳታ ማከፋፈል አልተቻለም የሚሉት አቶ ረዳኢ በዚህም ህዝቡ በቂ እርዳታ እያገኘ አለመሆኑን ጠቅሰዋል። የአሜሪካን ኤምባሲ ግን በቅርቡ በትግራይ ክልል የሚገኙና የዩኤስኤድ አጋር የሚያንቀሳቅሷቸው መጋዘኖች በምግብና በህይወት አድን ድጋፎች እንደተሞሉ ይፋ አድርጎ ነበር።
አምባሳደር ትሬሲ ጃኮብሰን ባለፈው ወር ለጋዜጠኞች በሰጡት መግለጫ 2 ሚሊዮን ሊትር ነዳጅ ያለቀረጥ ከጅቡቲ ወደ ትግራይ እንዲገባ መንግስት አጋር ላላቸው የተራድኦ ድርጅቶች ፈቃድ መስጠቱን ጭምር ማስታወቃቸው ይታወሳል። አባቱ የኢትዮጵያ መከላከያ ሰራዊት አባል መሆናቸውን የሚጠቁምና ከመቀሌ እንደመጣ የሚናገር የ17 ዓመት ወጣት በበኩሉ አባቱን ፍለጋና መቀሌ ውስጥ ተፈጠረ ባለው ችግር ምክንያት ወደ ቆቦ መምጣቱን አስረድቷል።
እኔ የመጣሁት ከመቀሌ ነው። ለቤተሰብ ደህንነት ሲባል እኔ ለመግለጽ አልፈልጉም። ትናንትና ማታ ነው የገባሁት። ከተነሳሁ ግን 1-5 ቀን አድርጌያለሁ። ከአላማጣ ነው የመጣሁኝ። ከአላማጣም ብር ሀዋላ ስለሚናት እዛ ብር ተጠብቀን ምናምን ነው የመጣሁት። ስለዚህ ያው እኔ ወደ ቆቦ ልመጣ የፈለኩት እዛም ስራም የለም ረሃብም አለ እዛ። ከዛ እዚህ ደግሞ አባቴ ያለ መከላከያ የሚቀበልኝ።
አባትህ የኢትዮጵያ መከላከያ ባልደረባ ናቸው?
አዎ፣ አባቴም ይመጣል አሁን ያወጣል።
ወጣቱ ወታደራዊ ምልመላ በግዳጅ እንደሚካሄድም ጠቁሟል።
አንድ ቤት አንድ ሰው እንዲሆ
ህወሓት
እድሜያቸው ለውትድርና ያልደረሱ ህጻናትን ይመለምላል የሚለውን ክስ በተለያዩ መግለጫዎቹ ሲያስተባብል መቆየቱ ይታወሳል። የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊም ለህልውና የሚደረግ ጦርነት ስለሆነ ከአንድ ቤት አንድ ብቻ ሳይሆን ከዚያም በላይ ለትግል ይወጣል ብለዋል።
ትግራይ የቻለው በሙሉ እየታገለ ነው ያለው በግንባርም በደጀንም ማለት ስለዚህ አንድ ሰው ከአንድ ሳይሆን ከአንድ ሰው ከአንድ ቤተሰብ ከዛ በላይ መታገል የሚችልም ካለ እየወጣ ነው። ተደልሎም አይደለም በማስፈራራትም አይደለም ለህልውና ስል ያደረገው ያለው ትግል ነው ህዝባዊ ትግል ነውና ሁሉም ሰው የሚሳተፍበት ትግል ነው። በግንባር ያለም የተፋለመን ያለው ከጠላቶቹ የተዋደቀ ነው ያለው በደጀን ያለው ደጀን ሆኖ ማድረግ ያለበትን ትግል በሙሉ እያደረገ ነው ያለው። ስለዚህ ይሄንን ፈርቶ ይሄንን ሰግቶ ወደ ገዳዮች ይሄዳል የሚለው የነሱን ወንጀል ለማቃለል ካልሆነ እስካሁን ሲሰሩት የነበረ ወንጀል ለማቃለል እና በትግራይ ህዝብ ላይ ደግሞ ተቀባይነት እንዳገኙ ለማስመሰል ድራማ ለመስራት አስቦ ከሆነ ከሽፎበታል ይሄ ነገር።
ከትግራይ የተለያዩ አካባቢዎች የመጡ ሰዎች በጊዜያዊነት በሚያርፉበት የቆቦ ፖሊስ ጣቢያ ባልደረባ የሆኑት ዋና ሳጅን መለሰ በላይ ከትግራይ ወደ መሐል ሀገር ለመግባት መንገዶች በመዘጋታቸው ተፈናቃዮቹ ቆቦ ለመድረስ አስቸጋሪ ጉዞ እንደሚያደርጉ አረጋግጠዋል።
መንገድ ስለተዘጋባቸው በጣም በአስቸጋሪ ሁኔታ እስከ 2000 ብር ለጀላላ ከፍለው ነው የመሐል ትግራይ የርሻለርሻ ሞተር ወስኮ ምናምን አፊዞ የሚያወጧቸው ማለት ነው። ይሄን በአብዛኛው ምልክት ያለው እንደገና ደግሞ አጠቃላይ ከዋጃ ወደዚህ ማለፍ አይቻልም የመሐል ትግራይም ሆነ ያለማጣ ነው ያለው ማህበረሰብ ማለት ነው። በቀደም እንደገና ማክሰኞ አካባቢ ገበያ ነበረ ገበያ ወጣውን ወጣት ምናምን እሱን አፍነው ለጦርነት እንደወሰዱት ነው ካለማጣም ከዚያም የመጡ ማህበረሰብ እየነገሩን ያለው።
ያቆቦ ወረዳ መንግስት ኮሙኒኬሽን አገልግሎት ጽፈት ቤት ኃላፊ ጥላሁን አለ ለአሜሪካ ድምጽ እንዳስታወቁት አካባቢው የራያ ማንነት ጥያቄ የሚነሳበት ለትግራይ ክልል አጎራባችና ወታደራዊ ግንባር በመሆኑ በርካታ ሰዎች በየቀኑ ተፈናቅለው ወደ ቆቦ እንደሚገቡ አብራርተዋል።
ማል ትግራይ ብቻ ሳይሆን ከራያ ባላ ራያ ኮሮም ራያ አላማጣ ራያ ሞንን አካባቢ የተፈናቀሉ ወደ ራያ ቆቦ በየቀኑ ይመጣሉ። እንግዲህ እስካሁን ባለን ዳታ በራያ አካባቢ ላይ ወይም ደግሞ ራያ አላማጣና ራያ ባላ ዙሪያ ላይ በቀን ቢያንስ 15 እና ከዛ በላይ ተፈናቃይ ይመጣል። ከማልት ግራይም እንደዚሁ ከ20 ሰው ድረስ በየቀኑ ይመጣል።
እንደ ሐላፊው ባለፉት 7 ወራት ብቻ ከ25000 የሚልቁ ሰዎች ተፈናቅለው ወደ ቆቦ የገቡ ሲሆን ከነዚህም 5284 ቱ ከትግራይ አካባቢ የመጡ ናቸው። ከትግራይ ከተፈናቀሉት ውስጥ 2028ቱ ሴቶችና ህጻናት መሆናቸው ተገልጿል። ተፈናቃዮቹ በሰሜን ወሎ ደሌ ሮቃ ጃራና በደቡብ ወሎ ተወለደሬ ጃሪያ አካባቢዎች እንዲሰፍሩ መደረጉ ታውቋል። አቶ ረዳኢ አማራ ክልል አመራሮች የትግራይ ተወላጆችን በማንነታቸው ምክንያት ግፍ እየፈጸሙባቸው ነው ሲሉ ይከሳሉ። የትግራይ ተወላጆችን ተቀብለን እያስተናገድን ነው የማለት ሞራል የላቸውም ሲሉም አክለው ገልጸዋል። በአዋሳኝ አካባቢዎች ሰዎች ሊንቀሳቀሱ ይችላሉ የሚሉት አቶ ረዳሪ ከትግራይ የወጡ ስለመኖራቸው አረጋግጠዋል። የወጡት ሰዎች ግን የኢትዮጵያ መከላከያ ሰራዊት በሳቸው አገላለጽ የበልጽግና ሰራዊት ከትግራይ መውጣቱን ተከትሎ ከሰራዊቱ ጋር እየተባበሩ የነበሩ ናቸው ብለዋል። በመጠለያ ስለሚገኙ የትግራይ ተወላጆችም ሲያብራሩ
የትግራይ ተወላጆች ከተለያየ የሀገሪቱ አካባቢዎች አሁን የአማራ ክልል የደቡብና የሰሜን ወሎም ያወራን ስለሆነ ከአማራ ከተለያየ የአማራ ክልል አካባቢዎች በግፍ እንዲሰበሰቡ የተደረጉ ሰዎች ናቸው። ሲፈልጉ ምርኮኛ ብለው የሚያቀርቧቸው፣ ሲፈልጉ ደግሞ ተፈናቃይ ብለው የሚያቀርቧቸው ተጨማሪ ግፍ ነው እየሰሩ ያሉ። ከየመኖሪያ አካባቢያቸው ማፈናቀሉና ማሰሩ መንገለታቱ አልበቃ ብለዋቸው ከተሰሩና ከታጎሩ በኋላ ደግሞ ተፈናቃይ ተብለው የፖለቲካ ፍጆታ እና የፖለቲካ ስራ በነሱ ላይ እየሰሩ ነው ያሉ። ይሄ የጀመሩት የጄኖሳይድ የጀመሩት የማጥላላት ስራ አንድ አካል ተደርጎ ነው የሚወሰደው። አፈናቅለው ሲያበቁ፣ አስረው ሲያበቁ፣ አንገላተው ሲያበቁ እንደገና ደግሞ በፍቃዳቸው ድንበር ተሻግረው በሚመስል መልኩ የሚገርም ነገር ማለት ዓለም አቀፍ ድንበር የተሻገሩ ይመስል እንደገና ተፈናቃዮች ብለው ደግሞ ሌላ ፕሮፓጋንዳ ስራ እየሰሩ ያሉ እነዚህ ሰዎች ያው ቋሚ ባህሪያቸው ስለሆነ ነው። በትግራይ ህዝብ ላይ ያላቸው ጥላቻ መረን የለቀቀ ጥላቻ ነው። አሁንም ያ ነው እያሳዩን ያለው።
በየቀኑ በርካታ ቁጥር ያላቸውን ተፈናቃዮች የሚያስተናግደው የቆቦ ፖሊስ ጣቢያ መደበኛ ተግባሩን ለማከናወን እንደተቸገረ የወረዳው ፖሊስ ጽፈት ቤት ኃላፊ ኮማንደር ነጋ ድንበሩ ከአሜሪካ ድምጽ ጋር በነበራቸው ቆይታ አረጋግጠዋል።
የኛ ወረዳ ግንባር ነው ይህ አካባቢ። ስለዚህ ከመሀል ትግራይም ከአማራ ክልል የማንነት ጥያቄ ያላቸው ወረዳዎች እነዚህ ራያ አላማጣ፣ ራያ ባላ፣ አላማጣ ከተማ ኮረም ወፍላ የሚባሉ አካባቢዎች የሚገባ ሁለቱም አይነት ፈናቃይ ነው ስደተኞች ናቸው የሚመጡት። እነዚህ የሚያርፉት እኛ ጣቢያ ላይ ነው ግንባር ላይ ከተያዙ በኋላ እና ከተሰበሰቡ በኋላ እንደገና የማጓጓዝ ስራ ተሰርቶ ነው ወደኛ የሚመጡት። እኛ ጋር የሚመጡትኝ ለማሰር ለምን አይደለም በደህንነታቸውም እና ተቀላቅሎ የሚመጣውን ሰርጎ ገብም የልየታ ስራዎች ለመስራት ነው። እኛ የምናስተናግደው ይሄ የጥላት ሰርጎ ገብ እና የጥላት ኃይል አስገድዶ አስገብቷቸው ከማሰልጠኛ እየጠፉም እና ለተልእኮ ሲመጡ የሚያዙ የጥላት ኃይል ስልጠና የወሰዱ ወራሪው ኃይል አባሎች ናቸው እየተያዙ ያለው። እሱም ጭምር እኛ ጣቢያ ጋር ነው የማጣራት እና ወደሚመለከተው ቦታ የማጓጓዝ ስራዎች እስከሚሰሩ ድረስ እኛ ጋር ነው የሚቆዩት። በዚህ ምክንያት ስራው አካባቢ ላይ ጫና አለው። የሚቆዩባቸው ጊዜያቶች ላይ አስፈላጊው ነገር የተሟላበት አይደለም። ተቋሙ እንደምታየው በወንጀል የተጠረጠሩ ሰዎች ጊዜያዊ ማቆያ ጣቢያ ነው። ከዚህ አኳያ ስራዎቻችን ላይ እና ሌሎች የወንጀል መከላከል የቅድመ መከላከል ስራ በየአስተዳደር ቀበሌዎቻችን ለመስራት ጭምር ጫና ያለበት ሁኔታ ነው ያለው።
የወረዳው መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ችግሩ እንዳለ ቢታወቅም አማራጭ በመጥፋቱ ባለው መንገድ ለመቀጠል መገደዳቸውን አስታውቀዋል።
ሌላ ምንም አማራጭ ማሳረፊያ ቦታም ስለሌለን ለነሱም ለኛም ለጋራ ድልነትም ሲባል የግድ ፖሊስ ጣቢያ ላይ ነው እያሳረፍናቸው ያሉት። በፖሊስ ምርመራ ተካሂዶ ማን ነው ምንድን ነው የሚለውን በትክክል ከተለየ በኋላ እነሱን በአጭር ግን የትራንስፖርት አገልግሎት እየተመቻቸ ከጁንታ ተፈናቅሎ የመጣ ከሆነ እጅ የሰጠው ከሆነ በራሱ ክልቶ የመጣ ከሆነ ሰልጥኖ ሲዋጋ የነበረ ኃይል ከነበረ ወደ አዋሽ አርባ ነው እየተላከ ያለው። ከመሀል ትግራይ ደግሞ ኖርማል ህዝብ ሆኖ አሁን ባለው ሁኔታ በረሃብም ባለው የፖለቲካ ችግር ምክንያትም ተፈናቅሎ የመጣ ከሆነ ደግሞ ወደ ጃሪ ወይም ሀይቅ ካምፕ ሳለ ወደዛ ነው እየሄደ ያለው። ከኛ ከራያ ቆቦ እዛ አካባቢ ያሉ ጁንታው በኃይል እየገባ እየወጣ እያተቋጠራቸው ቀበሌዎች ስላሉ ከዛ ተፈናቅለው የመጡ ከሆኑ እና ከራያ አላማጣ፣ ራያ ባላና ራያ ኮሮም ከአላማጣ ከተማም ጭምር የመጡ ከሆኑ አንድ ላይ ወደ ጃራ ነው እየገቡ ያሉት።
ከመቀሌ ተፈናቅለው በቆቦ ፖሊስ ጣቢያ በጊዜያዊነት ያረፉት አስተያየት ሰጪ እንደሚሉት
እኔ ተምር ያለው ፖለቲካን በደንብ ሊገባ ሰው ነው እና ከጦርነት የሚጠቀም አካል ይኖራል ብዬ አላስብም። በትግራይ ባለው ሁኔታ ማለት ነው ሁሉም ነገር ዝግ ነው ያለው። የቴሌኮም አገልግሎት ኑሮ እንኳን ከውጭ ሀገር በቤተሰብ አድርገ ብር እንዳታስለቅ ሁሉም ዝግ ነው ያለው።
ተፈናቃዮቹ በቀሪው የኢትዮጵያ ክፍል ከሚኖሩ ቤተሰቦቻቸው ጋር መቀላቀልም ሆነ ሰርተው መኖር የሚችሉበት እድል እንዲፈጠርላቸው ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። በጠለምትና በዙሪያው ባሉ ሌሎች ወረዳዎች የሚገኙ በመቶ ሺዎች የሚቆጠሩ ሰዎች በከፋ ሰብአዊ ቀውስ ውስጥ መሆናቸውን ከአካባቢው የወጡ ሰዎችና የማንነት ጥያቄን መሰረት አድርጎ የሚንቀሳቀሰው የተቋቋመው ኮሚቴ አባላት አስታወቁ። ህወሓት ከዓለም አቀፉ ማህበረሰብ የሚላከውን እርዳታ ወደ እነዚህ አካባቢዎች እንደማያሰራጭ የጠቀሱት ከአካባቢዎቹ የወጡት እማኞች፣ ነገር ግን ሰዎች በረሃብና በመድኃኒት እጥረት እየሞቱ ነው ሲሉ አቤቱታ አሰምተዋል። በህወሓት የሚመራውና የትግራይ ክልልን በአሁኑ ሰዓት በማስተዳደር ላይ የሚገኘው የመንግስት ኮሚኒኬሽን ቃል አቀባይ ሀለፎም ረዳዊ ሰብአዊ እርዳታ በበቂ ሁኔታ እየገባ እንዳልሆነና የገባውም እርዳታ እንዳይከፋፈል የነዳጅ እጥረት እንዳለ ቀደም ሲል ባሰማነው ዘገባ ላይ ለምላሽ በሰጡበት ወቅት ተናግረዋል። በጉዳዩ ላይ ከሰሞኑን ከዓለም አቀፍ ለጋሽ ድርጅቶች ጋር መነጋገሩን ያመለከተው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ በቅርብ ቀን እርዳታ ወደ አካባቢው ይገባል የሚል ተስፋ እንዳለው ገልጿል። ዘገባው የአስቴር ምስጋናው ነው፣ እንደሚከተለው ታቀርበዋለች።
አቶ አበራ ገብረዋድ በጠለምት ወረዳ የማይጸብሪ ከተማ ነዋሪ ነበሩ። 80 ኪሎ ሜትር በእግር ተጉዘው ወደ ደባርቅ እንደመጡ ይናገራሉ። የማይጸብሪ ከተማና ሌሎች የጠለምት አካባቢዎች ካለፈው ዓመት ጀምሮ በህወሓት ቁጥጥር ስር እንደሆኑና ነዋሪዎችም በምግብና በመድኃኒት ችግር እየተሰቃዩ መሆኑን አብራርተዋል።
እዛ ያለው ነዋሪ መሰረታዊ ነገሮች ይባሉ በጣም ብዙ ችግሮች አሉ። በተለይ የሚበላ የምግብ አቅርቦትን በቂ የምግብ አቅርቦት እንደሌለ፣ የዘይት፣ የስኳር፣ የጨው፣ ሌሎች ዋና መሰረታዊ አድርጎች የሚባሉ የሉም። ቢኖሩም በጣም አነሳሪ የሆነ ጫና ያለባቸው ዋጋ ንረት አለ። የመድኃኒት እጥረት እንዳለና በዚህ መጣ በቃ የሚሰቃዩ ሰዎች እንዳሉ ወላስ ይህን እስከ መቀሌ ሄደውም ማግኘት እንድናችሉ።
ሌላው አስተያየት ሰጪ አቶ አለን አስተጋ ከጠለምት ተሰደው በደባርቅ መጠለያ ጣቢያ ውስጥ መኖር ከጀመሩ 5 ወር አልፏቸዋል። ይህም ሆኖ የስልክ አገልግሎት ከሚገኝበት ቦታ ላይ በመሆን ከቤተሰቦቻቸው መረጃ እንደሚያገኙና ተሰደው የመጡ ሰዎችንም እንደሚያናግሩ ጠቁመዋል። እነዚያን መረጃዎች መነሻ በማድረግ ነው በጠለምትና በአካባቢው የሚገኙ ነዋሪዎች በአሁኑ ሰዓት በከፋ ችግር ውስጥ መሆናቸውን የሚናገሩት።
ምንድነው ነገር የለም፣ አስቤዛም የለም፣ ጨረቆ የለም፣ በርበሬም የለም። የህፃናት በሽታም ውሃ ወለድ በሽታ ባክተሪያዎች እንደዚህ ተቅማጥ፣ አሜባ የመሳሰሉ ነገሮችን በጣም በስፋት ህፃናትም እየገደለ በዛ ያለበት ሁኔታ ነው ያለው። ያክቼ ልጅ አለች ማርታ መንክር የምትባል ተወሊድ አሁን ጊዜ መጀመሪያ ልጇ ልትወልድ በኦፕሬሽን ወልዳ ነበረ እና አሁን ደግሞ እርጉዝ ነበረች በኋላችን ታትገላገል የህይወታ ያለፈች ያክስቴ ልጅ ያለች።
ጠለምትና አካባቢው ልክ እንደ ወልቃይትና ራያ ሁሉ በአማራና በትግራይ ክልሎች መካከል የማንነትና የወሰን ይገባኛል ጥያቄ ሲነሳበት የቆየ መሆኑን መነሻ አድርጎ በ2010 እንደተቋቋመ የገለጸው ኮሚቴ ይጠቅሳል። የጠለምት የወሰንና የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ሀብታሙ ይርጋ ተመሳሳይ ሐሳብ አንጸባርቀዋል። ጠለምትን ጨምሮ በዙሪያው ባሉ 5 በህወሓት ቁጥጥር ስር ባሉ ወረዳዎች የሚገኙ በመቶ ሺዎች የሚቆጠሩ ነዋሪዎች በረሃብና በመድኃኒት እጥረት እየተጎዱ ቁጥራቸው በውል የማይታወቅም እየሞቱ እንደሆነ ነው የሚገልጹት።
ምግብ ጉዳይ አሳሳቢ ደረጃ ላይ ደርሷል። በተጨባጭ አርሶ እንዳይበላ ሰላም የለም። በወቅቱም ያለው አካምና እስከ ዘንድሮ በችግርና በግጭት በጦርነት እንደነበረ ነው ይታወቃል። አሁን ደግሞ ስራቡ ብቻ አይደለም፣ ጤናም ችግር አለ። ማንም ይሁን ምንም እናት በወሊድ ምክንያት እየሞቱ ያሉ ማዕት ናቸው። ራብ የሚገላቸው ህጻናት ማዕት ናቸው። እርዳታው በእውን ወደ ጠለምት የሚደርስበት መንገድ የለም።
ህወሓት ከዓለም አቀፉ ለጋሽ ድርጅቶች የሚያገኘውን ሰብአዊ ድጋፍ ወደ አካባቢው እንደማይልክ የተናገሩት አቶ ሀብታሙ ነዋሪዎቹ ወደ አጎራባች ወረዳዎች ለመውጣት ቢሞክሩም መንገዶቹ በሙሉ ዝግ በመሆናቸው ችግሩን የከፋ አድርጎታል ብለዋል።
የአደርቃይ ገሚስ ህዝብ አለ፣ በከፍተኛ ሁኔታ የሚታቀቅ ያለ የአደርቃይ ወረዳ ለራሱ ችሎ ማለት ነው። ሲቀጥል የማይጦሪ ከተማ አስተዳደር አለ፣ የገጠር ወረዳ ምዕራብ ጠለምትም አለ፣ የዲማ ምጫራ ዲማ ምዕራብ ጠለምት ምስራቅ ጠለምት የሚባል አለ። ጥቅል የአራት እና የአምስት ወረዳ ህዝብ ነው በዛ መከራ ውስጥ ያለ።
የአማራ ክልል በሰጠው ምላሽ ሰሞኑን በችግሩ ዙሪያ ከዓለም አቀፍ ለጋሾች ጋር መምከሩን አስታውቋል። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በቅርቡ የእርዳታ እህል ወደ አካባቢው እንደሚንቀሳቀስ ተስፋቸውን ገልጸዋል።
እየተከሰተ ያለውን የምግብና የመድኃኒት እጦትን ሊፈታ በሚችል አግባብ ከWFP ምክትል ኃላፊና ከዩኖሻ ካንትሪ ዳይሬክተር ጋር የክልሉ አደጋ መከላከልና የዞኑ አስተዳደር የምክክር መድረክ በማድረግ ችግሩ የሚፈታበትን መንገድ በመነጋገር በቀጣይ እነዚህ ወገኖች ፈጣንና ተደራሽ የሆነ የምግብ አቅርቦት እንዲመጣላቸው የጋራ መግባባት ላይ ተደርሷል። ከዚህ በፊት ሲሰጥ የነበረ ድጋፉ ደባርቅ ላይ ነበር። አሁን ግን ባሉበት አካባቢ ቀረብ ወዳለ አካባቢ ተመርጦ የማከፋፈያ ወይም የዲስትሪቢሽን ጣቢያ ተዘጋጅቶላቸው ችግር ፈች የሆነ የምላሽ ስራ እንዲሰራ መግባባት ላይ ተደርሶ እንግዲህ ተግባሩን ወስደው እየሰሩ ነው የሚገኙ።
ህወሓትና አንዳንድ ዓለም አቀፍ ድርጅቶች ግን አሁንም ወደ ትግራይ ክልል በቂ እርዳታ እየገባ እንዳልሆነ ይገልጻሉ። የትግራይ ክልልን እያስተዳደረ የሚገኘው በህወሓት የሚመራው ክልላዊ መንግስት ቃል አቀባይ አቶ ረዳሄ ሀልፎም ለአሜሪካ ድምጽ ሲናገሩ ወደ ክልሉ በቂ እርዳታ እየገባ አይደለም ብለዋል። ወደ ክልሉ የገባውን እርዳታ በተለያዩ አካባቢዎች ለሚገኙ ዜጎች ከማከፋፈል አንጻርም ችግሮች መኖራቸውን አቶ ረዳሄ ተጠቅሷል። ሰብአዊ እርዳታ ለማከፋፈል የሚያስችል በቂ ነዳጅ እንዳይገባ ሆን ተብሎ ተከልክሏል በማለት ነው ፌደራል መንግስቱን የወነጀሉት። በዚህም ምክንያት ህዝቡ በቂ እርዳታ እያገኘ እንዳልሆነ ገልጸዋል። የኢትዮጵያ መንግስት በበኩሉ ችግሩ የእርዳታ በበቂ ሁኔታ አለመግባት ሳይሆን ድጋፉ ለታለመላቸው ዜጎች በመድረስ ፋንታ ለህወሓት ታጣቂዎች እንዲደርስ መደረጉ መሆኑን ይናገራል። ሰሞኑን መግለጫ የሰጡት የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ሁሉ በኢትዮጵያ በኩል አስፈላጊው እርዳታ ሁሉ መግባት እንዲችል ሁኔታዎች ከተመቻቹ መቆየታቸውን አብራርተዋል።
መንግስት
በየትኛውም መስክ በየርስም በየስ ትራንስፖርትም ወደ ትግራይ የትኛውም አይነት የሰው እርዳታ እንዲጓጓዝ ከፍተኛ ጥረት ሲያደርግ ቆይቷል። የእርዳታ አቅርቦትም በከፍተኛ ደረጃ ተሻሽሏል። ስለዚህ የባለፉት በተለይም ከሰኔ ከሚያዝያ ወር ወዲህ እስካሁን ባለው ሁኔታ በጣም ከፍተኛ የሚባል የእርዳታ እህል ወደ ትግራይ ገብቷል። እርዳታ ያህል ብቻ ሳይሆን ከፍተኛ መጠን ያለው የነዳጅ መጠን ወደ ትግራይ ክልል ገብቷል።
የአማራ ክልል መንግስት በህወሓት ቁጥጥር ስር ባሉ አካባቢዎች የሚኖሩ የአማራ ብሔር ተወላጆች ሰብአዊ ድጋፍ እንደማይደርሳቸው ሲገልጽ የመጀመሪያው አይደለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባችን እንወሰዳችሁ። በከፍተኛ ሁኔታ በድርቅ በተጎዳው የአፍሪካ ቀንድ አካባቢ ለረሃብ የተጋለጡ ሰዎች ቁጥር ወደ 22 ሚሊዮን ማደጉን የዓለም የምግብ ፕሮግራም አስታወቀ። ዘገባው የአጃንስ ፍራንስ ፕሬስ ነው። ስምንሽ የቆየ እንደሚከተለው ይዘዋለች። ላለፉት ጥቂት ዓመታት በኬንያ፣ ሶማሊያና ኢትዮጵያ በቂ ዝናብ ባለመዝነቡ እጅግ አስከፊ ድርቅ ያስከተለ ሲሆን ድርቁ በበረታባቸው አካባቢዎች ደግሞ የረሃብ አዝማሚያ እየታየ መሆኑን የእርዳታ ሰጪ ተቋማት ተናግረዋል። ከዚህ በፊት ታይቶ በማያውቅ ሁኔታ ለተከታታይ 4 ወቅቶች ዝናብ ሳይጥል በመቅረቱ በሚሊየን የሚቆጠሩ ከብቶች ሲሞቱ፣ የእርሻ ሰብሎች ወድመዋል። ከ1.1 ሚሊየን በላይ የሚሆኑ ሰዎች ደግሞ ምግብና ውሃ ፍለጋ ከመኖሪያቸው ተፈናቅለዋል። ካሜጎዮ በኦሮሚያ ክልል ቦረና አርሲ ጉጂ ውስጥ የዓለም ምግብ ፕሮግራም እርዳታ ተጠቃሚ ናት።
የህይወት መሰረታዊ የሆኑ ነገሮችን የምናገኝበት ገንዘብ የለንም። አንዳንድ እጅግ ድርቅ ያጠቃቸውና በጣም የደከሙ ከብቶቻችንን ባነሰ ዋጋ ለመሸጥ እንገደዳለን።
የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሌ እንደሚሉት በአፍሪካ ቀንድ እየጨመረ እንደሚመጣ በሚያሰጋው ረሃብ እጅግ የተጎዱትን ማህበረሰቦች ለመርዳት ዓለም እርምጃ መውሰድ ያለበት አሁን ነው።
Climate change is impacting the entire world and where I stand here in the Horn of Africa is absolutely no different.
የአየር ንብረት ለውጥ ጠቅላላ ዓለምን እየጎዳ ነው። እዚህ አሁን የምገኝበት የአፍሪካ ቀንድም ከዚህ የተለየ አይደለም። 20 ሚሊዮን የሚጠጋ ሰው ወደ ረሃብ እየተጠጋ ነው። እንደውም አሁን ባለውበት በሶማሊያ ውስጥ 7 ሚሊዮን ሰው ለረሃብ ተጋልጧል። ይሄ ከ6 ወር በፊት ከነበረው በእጥፍ የሚበልጥ ነው። ለምን? ግጭት፣ አክራሪ ቡድኖችና ለአስርት ዓመታት ያልታየ ድርቅ የአየር ንብረት ተደማምረው ነው። 4 እና 5 ተከታታይ ወቅቶች ሳይዘንብ ቀርቷል። ይሄ ለረጅም ዘመን አይተን የማናውቀው አይነት የድርቅ ወቅት ነው።
እንደ አውሮፓውያን አቆጣጠር በ2022 መጀመሪያ ላይ የዓለም ምግብ ፕሮግራም በ3 ሀገራት ብቻ 13 ሚሊዮን ሰዎች ለረሃብ መጋለጣቸውን አስጠንቅቆ እርዳታ ሰጪዎች በዚህ አስቸጋሪ ወቅት በራቸውን እንዲከፍቱ ተማጽኖ ነበር። ሆኖም ሩሲያ በዩክሬን ላይ ያደረገችው ወረራና ሌሎች ችግሮች ዓለም በአፍሪካ ቀንድ ለሚታየው አደጋ ትኩረት እንዳይሰጥ ማድረጉንና እርዳታውም እጅግ የዘገየ መሆኑን ሰብአዊ እርዳታ ሰጪ ሰራተኞች ይገልጻሉ። ይሄ የድርቅ ችግር የሚያበቃበት ጊዜ በቅርብ የሚታይ አይደለም የሚሉት የዓለም ምግብ ፕሮግራም ዋና ዳይሬክተር ህይወትን ለማዳንና ሰዎች መቅሰፍታዊ ለሆነ ረሃብና ችጋር ሳይጋለጡ በፊት የሚፈለገውን እርዳታ ማድረስ አለብን ሲሉም አስጠንቅቀዋል። ሩሲያ በዩክሬን ላይ ያደረገችው ወረራ በዓለም ዙሪያ የምግብና የነዳጅ ዋጋ በከፍተኛ መጠን እንዲጨምር ማድረጉም እርዳታ የማድረሱን ሂደት ውድ እንዲሆን አድርጎታል። በአመቱ አጋማሽ በኬንያ፣ ኢትዮጵያና ሶማሊያ መጣል የነበረበት ዝናብ እንደገና በመቅረቱ እርዳታ ፈላጊውን ሰው ቁጥር ወደ 20 ሚሊዮን እንዲያሻቅብ ያደረገው ሲሆን ረሃብ ሊከሰት ይችላል የሚለው ማስጠንቀቂያም ይበልጥ አስቸኳይ እየሆነ ሄዷል። በዓለም ምግብ ተቋሙ መረጃ መሰረትም በመስከረም ወር መጨረሻ ለረሃብ አደጋ የተጋለጡት ሰዎች ቁጥር ቢያንስ 22 ሚሊዮን እንደሚደርስ ተገምቷል። ይህን አስመልክቶ ተቋሙ ባወጣው መግለጫ ቁጥሩ እየጨመረ እንደሚሄድና በቀጣዩ የዝናብ ወቅት ዝናብ የማይጥል ከሆነ ሰዎች በቂ የሰብአዊ እርዳታ የማያገኙ ከሆነ የረሃብ መጠኑ እየተባባሰ እንደሚሄድ አስጠንቅቋል። የዓለም ምግብ ፕሮግራም አክሎ የእርዳታ ፍላጎቱ በመጪው ዓመትም
እንደሚቀጥል ገልጾ በተለይ ከ15 ሚሊዮን ጠቅላላ ህዝቧ ግማሹ በድርቅ በተጠቃባት ሶማሊያ የረሃብ ስጋቱ እጅግ አሳሳቢ መሆኑን አስታውቋል። እጅግ በጣም ጉዳት የደረሰባቸውን ለመርዳትም በሚቀጥሉ 6 ወራት ውስጥ ተቋሙ 418 ሚሊዮን የአሜሪካን ዶላር እንደሚያስፈልገው አስታውቋል። ባለፈው ወር ዩናይትድ ስቴትስ በአፍሪካ ቀንድ ያሰጋውን የረሃብ አደጋ ለመቀልበስ የሚያስችል ላስቸኳይ የምግብና የተመጣጠነ ምግብ እርዳታ የሚውል 1.2 ቢሊዮን ዶላር እርዳታ መስጠቷን አስታውቃ የነበረ ሲሆን ሌሎች ሀገራትም ተጨማሪ እርዳታ እንዲሰጡ አሳስባለች።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ሰኞ ለ16 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የሰኞ ምሽት ሐኪሞን ይጠይቁ። በዛሬው ሐኪሙን ይጠይቁ መሰናዷችን የልብ ትርታ ከተለመደው ፍጥነት ጨምሮ መምታት ሲሰማ የሚፈጠረውን ሁኔታ መንስኤዎቹንና መቼ ምን ሲሆን አሳሳቢ ተደርጎ መታየት እንዳለበት የሚያጠን ቅንብር ነው። ሐኪሙን ይጠይቁ ወንድሜነ ጥላሁን የተባሉ አድማጭ ከስዊድን ባደረሱን ጥያቄ መነሻነት የተሰናዳው ቃለ ምልልስ የልብ ምት መረበሽ ሲሰማ ከጊዜያዊ ስሜት ያለፈ የጤና መታወክ ሲሆን የሚያስፈልጉትንም የሕክምና አማራጮችን በተከታታይ የሚመለከት ይሆናል። ሙያዊ ማብራሪያውን የሚሰጡን እዚህ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሚገኘው የሄደን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምና የሕክምና ክፍሉ ዳይሬክተር ዶክተር ውብሸት አየነው ናቸው። ያነጋገራቸው አሉላ ከበደ ነው፣ እንደሚከተለው ይቀርባል።
ዶክተር ውብሸት፣ የልብ በፍጥነት መምታት በተለያዩ ሁኔታዎችም ሊቀሰቀስ እንደመቻሉ ከጊዜያዊ ስሜት ያለፈ ያንዳች አሳሳቢ የልብ ጤና ሁከት ምልክት ሆኖ የሚወሰደው መቼ ነው? በምንስ ይለያል?
የልብ ትርታ መረበሽ የሃርት ፓልፒቴሽንስ የምንለው ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን እንዳልከውም አንዳንድ ጊዜ ተራ ከሆኑ ነገሮች ወይም በናይን ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የሱ መከሰቻ ሊሆን ይችላል እና ብዙ ጊዜ እነዚህ ነገሮች አንድ ቀን ብቻ መጥተው ያላለፉ ከሆኑ አጭር ጊዜ ሳይሆን ረዘም ላለ ጊዜ እየተደራረቡ ከቀን ቀን የሚመጡ ከሆኑ ከሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደረታቸው ጋር ጭንቀት ሊያስከትልባቸው ይችላል፣ እንደ ቼስት ፔን ማለት ነው። ሊያዞራቸው ይችላል፣ ወይም ደግሞ እዚህ ደረት ላይ ጭነት መሰማት፣ ከዛም አልፎ ደግሞ አንዳንድ ሰዎች ፌንትም ሊያደርጉ ይችላል። እንደዚህ አይነት ነገር በሚያደርግበት ጊዜ ቅድም ካልኩት በናይን ከምንለው ትንሽ ሌላ ክትትል ወደሚያስፈልገው ወይም አው ማሊግናንት ይሆን ይሆናል ማለት ነው። ስለዚህ መቼ ነው ተራ አይነት የልብ ትርታ መረበሽ የሚሆነው የሚለውን ነገር ብናየው ሊያቃልልን ይችላል። ለምሳሌ አንዳንድ ነገሮች አሉ፣ ሰዎች በቀን ህይወታቸው ውስጥ የሚያጋጥሟቸው ነገሮች፣ የሰው መጨነቅ፣ የሰው እንቅልፍ አለማግኘት። አንዳንድ ጊዜ ደግሞ እንቅልፍ የማያገኘው ሰው ተደራራቢ ችግሮች ሊመጡ ይችላሉ የልብ ትርታውን የሚረብሽ። ለምሳሌ የማይተኛ ሰው ብዙ ቡና መጠጣት ይፈልጋል። ቡና በተጠጣ ቁጥር ካፊኑ በጨመረ ቁጥር ካፊን ደግሞ ልብን ሊያርበተብት ይችላል። ብዙ የማይተኛ ሰው አንዳንድ ጊዜ አስተሳሰቡ፣ ሙዱ ትንሽ ከተረበሸ ወይ ትንሽ አልኮሆል ለመዝናናት ይፈልግ ይሆናል። እሱም ደግሞ እንደገና ከዚህ ከፓልፒቴሽንስ ጋር የተገናኘ ጉዳይ ይኖረዋል እና ያንን ግለሰብ ሄዶ ከዛሬ ጀምሮ እንዳትጨነቅ ማለት ባይቻልም በህይወት ውስጥ እንግዲህ አትጨነቅ ማለት አይቻልም። አዎ ህይወታችን በሙሉ አለፍ አለፍ እያለ በስራም በኑሮም በሁሉም ነገር ስላለበት ማለት ባይቻልም እሱን ግን አውጥቶ ይሄ እኮ ይሆናል ዋናው መሰረቱ የሁሉ ችግር ተብሎ ጭንቀት በተቻለው ያህል መቆጣጠር ቢቻል አብሮም ደግሞ እነዚህ አልፋቸው ሌሎች ነገሮች በሚቀሩበት ጊዜ ለብዙ ሰዎች ያቺ እየተርበተበተች የምታስቸግራቸው የልብ ትርታቸው መረበሽ ትቀርላቸዋለች ማለት ነው።
መልካም። ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የህክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት
የጤና ባለሙያ ጋር ሲሄዱ ያው ቀድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋል። ቀላል ያሉ ጉዳዮች ከሆኑ ግን ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም እንደ ማግኔዚየም ያሉ ነገሮችና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ የሚያስፈልገው አንዱ እነሱ ምንድናቸው ወርደዋል ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁልጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ሁኔታ ታይሮይድ የሚባለው የአንገታችን ጋር ያለው ኦርጋን ነው ታይሮይድ ማለት እና የሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይዲዝም ይባላል፣ ከጨመረ ካነሰ ሃይፖ ታይሮይዲዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው የጤና ባለሙያ ጋር በምንነጋገርበት ጊዜ። ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነገር ነው ማለት ነው። ይሄ እንግዲህ ወዲያው ክሊኒክ ውስጥ ደረት ጋር የሆኑ ሽቦች ኤሌክትሮድ ተገናኝተው እነሱን በተመለከተ የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሊሆን ይችላል። አዎ እንደሚያማቸው ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል። ሌላ ጊዜ ስራ ላይ ይሆን ይሆናልና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይ ኖራት ይችላል።
ሊጠፋ ይችላል ያ ምልክት።
አዎ እዛው መድረሱ ራሱ ሊያቆመው ይችላል ችግሩን እና ላይያዝ ይችላል ማለት ነው። እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ። እንደዚህ በሚሆንበት ጊዜ ደግሞ ሌላው እንደ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄድ ሞኒተር ጋር ደግሞ ልንልካቸው እንችላለን።
መለኪያ መሳሪያ የልብ ትርታቸው የሚለካበት
ልክ እንደሱ ነው። የኢኬጂውን አይነት እነዚህ የኢኬጂ ዋየሮች እንዳሉት ሆኖ እንደ ሴልፎን ትመስላለች። ከሱ ጋር የተገናኘች ነገር እናደርግና እሷን እንለጥፍና በሉ ወደ ቤት ሂዱና ልክ ምን ሌላውን አክቲቪቲ በሙሉ እስካሁን እንደምታደርጉት በሱ ቀጥሉ ማለት ነው። እና እነሱ በሚያደርጉበት ጊዜ እያንዳንዱ የልብ ትርታ እንግዲህ በዛ መሳሪያ እየተቀዳሽ ነው ማለት። ስለዚህ አንዳንድ ጊዜ ለ24 ሰዓት እናደርገዋለን፣ አንዳንዴ ለ48 ሰዓት ሊሆን ይችላል፣ አንዳንዴ ደግሞ እስከ ወር ድረስ ልናደርገው እንችላለን። ለምን? ምክንያቱም የትርታው መረበሽ በሳምንት አንዴ ሊሆን ይችላል። እንደሱ ከሆነ እሷን ለመያዝ ለ30 ቀን ሙሉ ያቺን መሳሪያ አድርገው ይዞራሉ ማለት ነው። እና እሷን ሲጨርሱ መልሰው ሲያመጧት እሷ ላይ ሄደን መርምረን እነሱ የተሰማቸው ነገርና ልባቸው እውነትም የሚገናዘብ ችግር ይኑራት አይኑራት ካመታት ጋር ያኔ ነው ማየት የምንችለው።
መልካም። በምርመራው ሂደት ውስጥ ሊኖሩ የሚችሉትን አማራጮች ጭምር ነው ዶክተር ብሸት ያመላከቱን። ህሙማኑ አንድ የእርሶ ህመምተኛ ክትትል የሚያደርግ ሰው ለምርመራ ሲመጣ ምን አይነት ነገሮችን በማስታወሻ ቢይዝ የተሻለ ምርመራ ውጤት እንዲያገኙ ይረዳል? በሌላ አነጋገር አንድ ህመምተኛ ምን አይነት ጉዳዮችን አጢኖ መምጣት አለበት የልብ ትርታ በፈጣን ሁኔታ በሚመጣበት ጊዜ በህክምና ለመረዳት?
ይሄን ጥያቄ ስለጠየቅከኝ አመሰግናለሁ። እንዲያውም ለዚህ ብቻ አይደለም፣ ለማንኛውም አይነት ጉዳይ አንድ ሰው እርዳታ ፈልጋለሁ ብሎ ሲሄድ ሁልጊዜ ከህሙማን ጋር የምነጋገረው ነገር ነው። የተቻላቸውን ያህል ኢንፎርሜሽን ሰብስበው ወደ ሐኪም ቤት የሄዱ ሰዎች የተሻለ እርዳታ ያገኛሉ። እዛ ደርሰው ደግሞ አንዳንድ ሰዎች ለምሳሌ አይ ያው አንተ ሐኪሙ ነህና ሁሉን ነገር አንተው ማወቅ አለብህ ብለው የሚሄዱት ደግሞ ጥሩ እርዳታ ያገኙ እና ይሄ በጣም ቆንጆ ጥያቄ ነው። ይህ ብቻ ሳይሆን ለሌላም ጉዳይ መጀመሪያ ሐኪሙ ማወቅ የሚፈልገው ይሄ ነገር መቼ ተጀመረ ነው። መቼ ተጀመረ በየስንት ጊዜ ነው መጣው የሚለው ነገር ደግሞ ይመጣ። ይሄ እንግዲህ ቅድም ያልነው መፍትሄ ጋር ሊደርስ ነው ማለት ነው። ለምሳሌ በየስንት ጊዜ ይመጣል መልሱ በየቀኑ ከሆነ ያቺ ሞኒተሯ ወደ ቤት የምትላከው ለአንድ ቀን ብቻ ብትሆን ትበቃለች ማለት ነው። በየሳምንቱ ከሆነ ለ30 ቀን ማድረግ ያስፈልጋል ማለት እና ያንን መልእክት እንግዲህ ማን ነው አስተላልፎ ሐኪሙን የሚረዳው? ህሙማኑ ነው ማለት እና መቼ ተጀመረ? በየስንት ጊዜ ነው የሚመጣው? በሚመጣበት ጊዜ ያ ችግር ምን ያህል ይቆያል? ባንድ ጊዜ አንድ ሰከንድ ቆይቶ ነው የሚሄደው? አንድ ሰዓት ይቆያል? ለሊቱን በሙሉ ነው የሚሆነው? ይሄ ደግሞ በጣም ያስፈልጋል። ሲመጣና ሲቆይ ደግሞ ምን የተለያዩ ሌሎች ችግሮች ይመጣሉ? ለምሳሌ ይመጣል፣ አንድ ሰዓት ይቆያል፣ ግን እኔ ፍራይን ነው የምቀጥለው፣ ምንም ያን ያህል የሚያሰጋኝ ነገር የለም። ይሄ አንድ አባባል ነው። ወይም ደግሞ ይመጣና የልብ ትርታይ በሚረበሽበት ጊዜ አልጋ ላይ ካልተኛው ፌንት ማድረግ ይመስለኛል። ይሄ ደግሞ ትንሽ ከበድ ያለ ጉዳይ፣ ግን ያንን ህሙማን ነው ለሐኪማቸው
መንገር ያለባቸው።
አዎ፣ አለበዚያ ያንንማ ሲቀመጡ ምንም ችግር ያለ ካልመሰለ ሐኪሙም ሊያቃልለው ይችላል ጉዳዩ እና ይሄን ነገር መናገር መቻል አለባቸው። ሌላው ያው ሐኪም ቤት ከሐኪሙ ጋር የሚደረገው ንግግር እንደ ኑዛዜ ነው። ምንም መደበቅ ያለበት ነገር የለም። ስለዚህ ድካምም ከነበረ ትንሽ የስሜት አለመስተካከል ኖሮ አልኮሆል የሚጠጣ ከሆነ፣ ሲጋራም የሚጨስ ከሆነ፣ ብዙ ቡና የሚጠጣ ከሆነ፣ ሌላ የህይወትን ችግር የፈጠሩ ነገሮች በቅርብ የተነሱ ነገሮች ካሉ፣ እነዚህ በሙሉ አብረው ከዛ ጋር የተገናኙ ነገሮች ሊሆኑ ስለሚችሉ አይ ይሄን እናገራለሁ ይሄን አልናገርም ሲባል ሁሉ ነገሮች አብረው ከሐኪሙ ጋር በሚነጋገሩበት ጊዜ ወጥተው መነገር ያለባቸው ነገሮች ናቸው።
መልካም። ዶክተር ውብሸት፣ በተለያዩ ምክንያቶች ሊከሰት የሚችለውን የልብ በፍጥነት መምታት አስመልክቶ ጊዜያዊውንም ሆኖ የሌሎች አሳሳቢ የጤና ሁከቶች ምልክት ሆኖ ሊገኝ የሚችልበትን ሁኔታ መለየት የሚያስችል ሙያዊ ማብራሪያ ሰጥተውናል። ጥያቄውን ያደረሱን አድማጫችን አቶ ወንድሜነህ ጥላሁንም ሆኑ ሌሎች አድማጮቻችን ይህን መሰሉ ሁኔታ ሲገጥም መቼ በራሱ ሊያልፍ እንደሚችል፣ መቼ ደግሞ በፍጥነት ሐኪም ማየት እንደሚገባ ጭምር የሚያስችል ቁም ነገር እንደገበዩ ተስፋ አድርጋለሁ። ዶክተር ውብሸት አየነው ለሙያዊ ማብራሪያው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ስለሰጣችሁኝ እድል አመሰግናለሁ። በተመሳሳይ ሁኔታ ሌላ ጥያቄ ካለም እንነጋገርና እናብራራዋለን።
የሰኞ ምሽት ዝግጅቶቻችንን እያጠናቀቅ ነው። አንድ መሰናዶ አንድ ዝግጅት ነው የሚቀረን። ከዛ በፊት ግን በዓለም ዙሪያ በሰብአዊ የበጎ አድራጎት ስራ ላይ የተሰማሩ ስራቸውን ሲያከናውኑ የእኛን ጥበቃና ድጋፍ የሚፈልጉ ሁሉ በዛሬው ዕለት እናከብራቸዋለን ሲሉ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አርብ ዕለት ባወጡት መልእክታቸው አስተውቀዋል። መልእክታቸውን አርብ ነሐሴ 13 የዋለውን የዓለም የሰብአዊነት ቀን አስመልክተው ማይደን ባወጡት ዋይት ሃውስ በዌብሳይቱ ላይ ባሰፈረው በዚሁ መልእክት ከ19 ዓመታት በፊት ባግዳድ ላይ በተፈጸመ የሽብር ጥቃት ሕይወታቸውን ያጡትን የሰብአዊ ረድኤት ሰራተኞች አስታውሰው በዚህ ቀን እነርሱንና ሌሎች በሺህ የሚቆጠሩ ሕይወታቸውን ያጡ የተጎዱና የታገቱ የእርዳታ ሰራተኞችን እናስባለን ብለዋል። ዩናይትድ ስቴትስ በዓለም የሰብአዊ እርዳታ በማድረግ ቀዳሚውን ስፍራ የምትይዝ ቢሆንም ገንዘብ ብቻውን በቂ አይደለም ያሉት ፕሬዝዳንቱ በየዓመቱ በመቶ የሚቆጠሩና አብዛኞቹ የሀገር ውስጥ ተወላጅ የሆኑ የእርዳታ ሰራተኞች ግድያና እገታ ጉዳይ ሲፈጸምባቸው ስራቸው ሲስተጓጎል ማየት ተቀባይነት የለውም ብለዋል። ዓለም ታይቶ የማይታወቅ የሰብአዊ አገልግሎት ድጋፍ እየፈለገ ባለበት በዚህ ዓመት ከ300,000 በላይ ሰው ንጹህ ውሃ፣ መድኃኒት፣ መጠለያ፣ ምግብ፣ የደህንነት ጥበቃና ሌሎችም አገልግሎቶች እንደሚያስፈልጉት፣ ከ100 ሚሊዮን በላይ ሰው መፈናቀሉን፣ በመቶዎች ሚሊዮኖች የሚቆጠር ሰው እየተራበ መሆኑን ፕሬዝዳንቱ ጠቁመው የረድኤት ሰራተኞች በዓለም ዙሪያ ያለውን ፈተና ሁሉ በጀግንነት እየተጋፈጡ መሆናቸውን ተናግረዋል። አስተዳደራቸው ባለፈው ዓመት 13 ቢሊዮን ዶላር ሰብአዊ እገዛ ማድረጉንም ባይደን አስታውሰዋል። አድማጮች፣ የሰኞ ምሽት የመጨረሻ ዝግጅታችን ስፖርት ነው። ኬኔዲ አባተ ጥቂት ደቂቃዎችን አብራችሁ ይቆያል።
የኢትዮጵያ ብሔራዊ ቡድን ከዩጋንዳቸው ጋር ካደረጋቸው ሁለት የወዳጅነት ጨዋታዎች በአንዱ ሲያሸንፍ በሌላዋቸው ወጥቷል። ለቻን የመጨረሻ ዙር የማጣሪያ ዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከዩጋንዳቸው ጋር ባለፈው አርብና እሁድ ሁለት የአቋም መለኪያ ጨዋታዎችን አድርጓል። ጨዋታዎቹ የተካሄዱት ብሔራዊ ቡድኑ ልምምድ እያደረገ በሚገኝበት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲሆን አርብ ዕለት የተካሄደውን ጨዋታ ኢትዮጵያ 1-0 አሸንፋለች። የጨዋታው ሙሉ ጊዜ ተጠናቆ በተጨመረ የባከነ ሰዓት ውስጥ ለኢትዮጵያ ብቸኛውን የማሸነፊያ ጎል ያስቆጠረው በዛብህ መለዮ ነው። እሁድ ዕለት በተካሄደው ሁለተኛ ጨዋታ ደግሞ ሁለቱ ቡድኖች ያለምንም ግብ 0-0 ተለያይተዋል። ከአቋም መለኪያው የወዳጅነት ጨዋታ በኋላ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ በሰጠው አስተያየት የወዳጅነት ጨዋታዎቹ የተጫዋቾቹን አቅም ለመፈተሽ የረዱ መሆናቸውን ገልጾ ለሩዋንዳውም ጨዋታ በበቂ ተዘጋጅተንበታል ማለቱን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በአልጄሪያ አስተናጋጅነት ለሚካሄደው የቻን ውድድር ለማለፍ የኢትዮጵያ ብሔራዊ ቡድን በመጨረሻው ዙር ማጣሪያ ከሩዋንዳ ጋር የደርሶ መልስ ጨዋታውን ነሐሴ 20 እና 29 የሚያደርግ ይሆናል። የማንቸስተር ዩናይትድ ደጋፊዎች ከዛሬው ጨዋታ በፊት በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ ተዘጋጅተዋል። ማንቸስተር ዩናይትድ ዛሬ ሰኞ በኦልትራፎርድ ዋና ተቀናቃኙን ሊቨርፑልን ከሚያስተናግድበት ጨዋታ በፊት በአሜሪካውያኑ የክለቡ ባለቤቶች የግሌዘር ቤተሰቦች ላይ ተቃውሟቸውን ለማሰማት ማቀዳቸውን ደጋፊዎቹ አስታውቀዋል። የዩናይትድ ደጋፊዎች በግሌዘር ቤተሰቦች ላይ የሚያሰሙት ቁጣ ክለቡ በውድድር አመቱ ያሳየውን ደካማ አጀማመር ተከትሎ ተባብሷል። ዩናይትድ ፕሪሚየር ሊግ ጉን የጀመረው ሁለት ተከታታይ ጨዋታዎችን በብራይተን እና በብሬንትፎርድ ተሸንፎ ነው። ይህም በዩናይትድ ታሪክ እንደ ጎርጎሮሳውያኑ ከ1921 ጀምሮ በሊግ የውድድር ዘመን እጅግ አስከፊ የተባለለት የውድድር መክፈቻ ነው። በመሆኑም የ1958ቱ የደጋፊዎች ቡድን አባላት ከሊቨርፑል ጋር ከሚደረገው የምሽቱ ጨዋታ በፊት ተቃውሟቸውን የሚገልጹበትን እቅድ አውጥተዋል። በመጀመሪያዎቹ ሁለት ጨዋታዎች በተከታታይ አቻ በመለያየት ነጥብ የጣለው ሊቨርፑልም ማሸነፍ ይጠበቅበታል። በ2021 ግንቦት ወር ላይ ከሊቨርፑል ጋር የነበረው የዩናይትድ የመጨረሻ የፕሪሚየር ሊግ ጨዋታ የክለቡ ደጋፊዎች ኦልድራፎርድን በመውረራቸው ምክንያት ለሌላ ጊዜ መራዘሙ ይታወሳል። በአሁኑ ጨዋታም ደጋፊዎች መሰል እርምጃ የሚወስዱ ከሆነ ጨዋታው መራዘም ሳያስፈልገው ሙሉ 3 ነጥብ በፎርፌ ሊሰጠን ይገባል ሲል የሊቨርፑል አሰልጣኝ ጀርገን ክሎፕ አስተያየቱን ሰጥቷል። የዩናይትድ ደጋፊዎች ባወጡት መግለጫ ተቃውሞ ለማድረግ የተሰጋጁት የዓለም አይን በሚመለከትበት ጨዋታ ያለንን ከፍተኛ ቅሬታ ደጋፊዎች አንድ ላይ ተሰባስበን ለዓለም ለማሳየት ነው ብለዋል። በተቃውሞውና ሁለቱ ክለቦች የመጀመሪያ ድላቸውን ለማስመዝገብ በሚያደርጉት ፍልሚያ ምክንያት ምሽት 4 ሰዓት ላይ የሚጀምረው ጨዋታ በጉጉት እየተጠበቀ ይገኛል። ጎርጎሮሳውያኑ ህዳር 20 ለሚጀምረው የኳታር 2022 የዓለም ዋንጫ የ2.4 ሚሊዮን ትኬቶች ሽያጭ መከናወኑን የዓለም እግር ኳስ አስተዳዳሪው አካል ፊፋ አስታውቋል። የኳታር፣ የዩናይትድ ስቴትስ፣ የእንግሊዝ፣ የሳውዲ አረቢያ፣ የሜክሲኮ፣ የተባበሩት አረብ ኤምሬቶች፣ የፈረንሳይ፣ የአርጀንቲና፣ የብራዚልና የጀርመን ነዋሪዎች በትኬት ግዢ ግንባር ቀደሞቹ ናቸው። ፊፋ እንደገለጸው በርካታ ትኬቶች የተሸጡት ካሜሩን ከብራዚል፣ ብራዚል ከሰርቢያ፣ ፖርቹጋል ከኡራጋ ጋይ፣ ኮስታሪካ ከጀርመንና አውስትራሊያ ከዴንማርክ ጋር የሚያደርጓቸውን ለመሳሰሉት የምድብ ደረጃ ግጥሚያዎች ነው። ከኳታር ዜጎች ውጪ ለዓለም ዋንጫው ትኬት የቆረጡ ደጋፊዎች ከወዲሁ ወደ ኳታር ለመጓዝ የሚያስፈልጋቸውን ዝግጅት እንዲያደርጉም ፊፋ አሳስቧል። የኳታር 2022 የዓለም ዋንጫ ሊጀመር ከ100 ቀናት ያነሰ ጊዜ ይቀረዋል። ውድድሩ አስተናጋጇ ኳታር ከኢኳዶር ጋር በሚያደርጉት ጨዋታ ህዳር 11 2015 ዓመተ ምህረት እንደሚጀመር የወጣው መርሃ ግብር ያሳያል። በመጨረሻም ዊሊያን በማህበራዊ ሚዲያ በተሰነዘረበት የግድያ ዛቻ ምክንያት የሀገሩን ክለብ ለቆ መውጣቱን ገለጸ። የቀድሞው የቼልሲና የአርሰናል አማካኝ ዊሊያን በማህበራዊ ድረገጾች ላይ በደረሱበት ዛቻዎች ምክንያት ከብራዚሉ ኮረንቲያንስ ጋር ያለውን ውል አቋርጦ መውጣቱን አስታውቋል። ወደ ሀገሩ ከመመለሱ በፊት በሰሜን ለንደን ጥሩ የማይባል ጊዜን ያሳለፈው ብራዚላዊው ኮከብ በራሱና በቤተሰቡ ላይ በማህበራዊ ሚዲያ የግድያ ዛቻ እንደደረሰባቸው በመግለጽ እስከሚቀጥለው ዓመት ድረስ ያለውን ኮንትራቱን አፍርሷል። ኮሪንቲያንስ በሚሸነፍበትና ጥሩ ባልተጫወተበት በማንኛውም ጊዜ ቤተሰቦቼ በማህበራዊ ሚዲያ ዛቻና ስድብ ይደርስባቸው ነበር። ባለቤቴን ልጆቼን ከቅርብ ጊዜ ወዲህ ደግሞ አባቴንና እህቴንም እያጠቁብኝ ነው ሲል ዊሊያም ተናግሯል። በዚህ ምክንያት ከሳው ፖሎ ክለብ ኮሪንቲያንስ ጋር ያለውን ውል ማቋረጡን የገለጸ ሲሆን ክለቡም ከተጫዋቹ ጋር መለያየቱን ስለማሳወቁ አሶሺየትድ ፕሬስ ዘግቧል። ይህን ተከትሎ ለሌላ የብራዚል ክለብ መጫወት እንደማይፈልግና ወደ አውሮፓ መመለስ እንደሚፈልግ የገለጸው ዊሊያም ስሙ በፕሪሚየር ሊጉ ከሚጫወተው ከእንግሊዙ ክለብ ፉልሃም ጋር እየተያያዘ ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በርግጥ አልተጠናቀቁም። በሰዓትበት ምክንያት ለነገ ያቆየናቸው አሉ። ሰዓታችን ግን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በነገው ምሽት መደበኛ ዝግጅታችን እንገናኛለን። እስከዚያው ሰላም፣ በደህና እደሩ።